ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
አሪ ኢናራኺና የዝሽልማት ዚሞ ዳሚ መበረታቸው እዩ አንቺ ልፍለጥ አክቲ ዘሐለዙ ሰለስተ አንተ
ጥራት አድርገን ያገኘነው ሽልማት በመሆኑ የሚበረታታ ነው። ላለፉት 3 አመታት በእንዲህ አይነቱ የፈጠራ ውድድር ላይ ለምንሳተፍ ይቀርና ከመደበኛ ትምህርታችንም ተስተጓጉለን ነበር።
በግራቀፍ የሳይንስና ቴክኖሎጂ ማዕከላት ውድድር ላይ አሸናፊ ከሆኑት የመቀሌው ቃላሚኖ ትምህርት ቤት ተማሪዎች መካከል ቀንጭበን ያስተማናችሁ በጦርነት ማግስት ለዚህ ውጤት እንዴት እንደበቁ ዛሬ ምሽት አሳባችሁን ያጋሩናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ በቅንብሩ አብሮን ይቆያል። ወደ ቀዳሚው መሰናዶ እንሻገር። ሚኒስቴር ያዘጋጀው 8ኛው ዙር ሀገር አቀፍ የሳይንስና ቴክኖሎጂ ማዕከላት ውድድር ባጋመስ ነው የህዳር ወር መጀመሪያ ሳምንት በአዲስ አበባ ሲካሄድ በመቀሌ የቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ተማሪዎች በቡድን አሸናፊ ሆነዋል። ተማሪዎቹ በጦርነት ምክንያት ከትምህርት ርቀው ቢቆዩም በአጭር ጊዜ ውስጥ ባደረጉት ዝግጅት ለአሸናፊነት እንደበቁ ገልጸዋል። በቀጣይም ጠንክረው ተምረውና ሰርተው በረቦቶች በሚከናወን የህዋ ሳይንስ ምርምር ውስጥ የመሳተፍና ማህበረሰቡ በቅናሽ ዋጋ ችግሮችን ለማቃለል የሚረዱትን መሳሪያዎች ለማቅረብ እንደሚሹም ተናግረዋል። የዚህን ጉዳይ ዝርዝር ሙሉጌታ አጽባ ከመቀሌ ልኮልናል።
ዊሊያም መድሃኒ ይባላል። በሽረንዳ ስላሴ ከተማ ተወልዶ እስከ 8ኛ ክፍል በዚያው ተምሮ የፈተና ውጤቱ ከፍተኛ በመሆኑ ከሌሎች ተማሪዎች ጋር ተወዳድሮ ወደ መቀለ ቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት እንደተቀላቀለ ይናገራል። ዊሊያም በአሁኑ ጊዜ በትምህርት ቤቱ የ11ኛ ክፍል ተማሪ ነው። የትምህርት ሚኒስቴር ባጋመስ ነው የህዳር ወር የመጀመሪያ ሳምንት ባዘጋጀው የሳይንስና ቴክኖሎጂ ማዕከላት የፈጠራ ውድድር የተሳተፈው ዊሊያም በሮቦት ሮቦቲክስ ዘርፍ አሸናፊ ሆኗል።
ሮቦቲክስ ዘርፍና ተወዳዳሪና ቀዳማዊ ውጤት ሸልምናይና
የተወዳደርኩት በሮቦቲክስ ዘርፍ ሲሆን አርዲኖ የተባለውን ሮቦት ነው የሰራሁት። ውድድሩ ለሮቦቱ ተዛዝ በመስጠት አከባቢውን ቀንቶና ተመልክቶ ከአከባቢው ጋራ በመግባባት የተሰጠውን ተዛዝ መፈጸም የሚል ነበር። በዚህም አንደኛው ጥጬ በማሸነፌ ለመሸለም በቅቻለሁ።
ውጤቱና ሽልማቱ በቀጣይ በሮቦቲክስ ዘርፍ ለሚሰራው ስራ እንደሚያበረታታው ዊሊያም ገልጿል።
ሁሉ ነገር ካ ተደሊ ኸይናው ሐቂ
በፍላጎት በሰራው ነገር ሁሉ ለውጤት ትበቃለህ። እኔ ሮቦቶችን ወዳ ፊልሞችንም ስከታተል ሮቦቶች ያሉባቸውን ፊልሞች እመርጣለሁ። ብዙ ጊዜንም የማጠፋው ከነርሱ ጋራ ስለነሱ እየተከታተልኩ ነው።
ሳምራዊት ሙሉ የተባለች ሌላዋ የቃላሚኖ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪም በአገር አቀፍ ውድድሩ ተሳታፊ ነበረች። ከሌሎች 6 የትምህርት ቤት ጓደኞቿ ጋር በቡድን ተሳትፈው አሸናፊዎች ሆነዋል።
የጻሪ ኢናራኺውና የዝሽልማት ዚሞ ዳሚ መበረታቸው እዩ አንቺ ልፍለጥ አፍቲ ዘሐለፉ 3 አመታት
ጥራት አድርገን ያገኘነው ሽልማት በመሆኑ የሚበረታታ ነው። ላለፉት 3 አመታት በእንዲህ አይነቱ የፈጠራ ውድድር ላይ ለምንሳተፍ ይቀርና ከመደኛ ትምህርታችንም ተስተጓጉለን ነበር። ወደ ትምህርት ቤት ከተመለስነ በኋላ ከትምህርት ገበታ ርቀን ስለቆየን ወደ ፈጠራ ስራዎች ውድድር ቶሎ ለመግባት አስቸጋሪ ነበር። ሆኖም ትምህርት ቤታችን ከመደበኛ ትምህርቱ ጎን ለጎን ለፈጠራ ስራ እንድንንቀሳቀስ ሁኔታዎችን ስላመቻቸልን ተጠናክረን ገብተናል። በመሆኑም በሀገር አቀፍ ውድድር በቡድን አሸናፊ ለመሆን ችለናል።
እነ ሳምራዊት ለውድድር ይዘው ያቀረቡት ማየት የተሳናቸው ወገኖች ያላጋጅ ሲንቀሳቀሱ ከግጭት እንዲጠበቁ በድምጽ አስቀድሞ የሚያስተውቅ መነጽርና በትር በመስራት ነው።
አከባቢና ብዙ ሀጥ አይነስ ወርሳት ነው። እስቲክ ብቻ ሂዞም ከንቀሳቀስ ይናንድሪ
በአከባቢያችን ብዙ ማየት የተሳናቸው ሰዎች አሉ። በትር ብቻ ይዘው ሲንቀሳቀሱ አለያም በሰው ታግዘው ሲሄዱ እናያለን። ይህ ሁኔታ ለፈጠራ ስራው አነሳስቶኛል። የሰራሁት መነጽርና በትር አልትራሶኒክ ሴንሰር የተገጠመለት ነው። በፊት ለፊታቸው እንቅፋት ወይም መሰናክል ሲያጋጥማቸው ድምጽ አውጥቶ ይነግራቸዋል። በፊታቸውና ደረታቸው አካባቢ እንቅፋት ሲኖር አስተውሎ ድምጽ የሚያወጣ መነጽር ነው። በትሩ ደግሞ ሲራመዱ ጉድጓድ፣ ግድግዳ፣ ድንጋይ ወይም ሌላ እንቅፋት ሲኖር ድምጽ አውጥቶ እንቅፋቱ እንዳለ ያሳውቃቸዋል። ቀላል መሳሪያዎችን በመጠቀም የሰራሁት ፈጠራ ነው።
ሳምራዊት ይህን የፈጠራ ውጤቷን በማሻሻልና ለአጠቃቀም ይበልጥ ምቹ በማድረግ በማድረግ ለአገልግሎት ከዋለ በቀናሽ ዋጋ ማየት የተሳናቸው ሊጠቀሙበት እንደሚችሉ ተስፋዋን ትገልጻለች።
አለልት መሆኑም ለህግስታዩ እዚ ፈጠራዚ ንቀጻሊ ሐውዩ ለዕዳጋ ኩዕል
ይህን ፈጠራ በቀላሉ ማዘጋጀት ስለሚቻል በቀጣይ ወደ ገበያ በቀናሽ ዋጋ ሊቀርብ ይችላል። ዓለም ከፍተኛ የቴክኖሎጂ ውጤትን ሲጠቀም ያካባቢያችን ማየት የተሳናቸው በትር ብቻ ይዘው እናያለን። ባለም አቀፍ ደረጃ ያሉ ምርቶችን ለመጠቀም ቢፈልጉም አቅም ይጎላቸዋል። የኔ የፈጠራ ስራ ተግባራዊ ከሆነ ግን በቀላሉ እጃቸው የሚገባ ሊሆን ይችላል።
ትግራይን መነሻ አድርጎ ለሁለት አመታት የተካሄደው ጦርነት ብዙ የአካል ጉዳተኞች እንዲኖሩ ማድረጉን ያስገነዘበችው ሳምራዊት ጉዳተኞቹን የሚያግዙ የፈጠራ ውጤቶች ለማበጀት እንደምትሻ ምኞቷን ትገልጻለች። በቀጣይ በሚካሄደው ውድድርም በሁሉም ዘርፎች ለማሸነፍ እንደምትዘጋጅ አመልክታለች። ተሸላሚው ዊሊያም ደግሞ ትምህርቱን ጠንክሮ በመማር በሮቦቶች በሚከናወነው የህዋ ሳይንስ ምርምር ውስጥ መሳተፍ እንደሚፈልግ ተምኔቱን ተቆሟል።
ታቀረሜ ካቋላ ጀሚራ ብዛ ሮቦት ነገር
ከልጅነቴ ጀምሮ ሮቦቶችን ወዳለሁ። የፈጠራ ስራም ደስታዬ ነው። በጦርነቱ በነበረው ከበባና መዘጋጋት ከመጻፍት ከቪዲዮና ከአዋቂ ሰዎች እየጠየቁ ስለ ሮቦት ፕሮግራሞች ራሴን ሳስተምር ቆይቻለሁ። ኢንተርኔት በሌለበት ስለ ሮቦት መማር ይከብዳል። ፍላጎት ካለህ ግን አይገታህም። በቀጣይ በሮቦቶች በታገዘ የህዋ ምርምር ስራ ውስጥ ለመሳተፍ እመኛለሁ።
በመቀለ ከተማ የቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤትን የወከሉ ተማሪዎች በቡድን ያሸነፉበት የሳይንስ ቴክኖሎጂ ኢንጂነሪንግና ሂሳብ ማዕከል ውድድር ያዘጋጀው የትምህርት ሚኒስቴር ሲሆን በአዲስ አበባ ከተማ ከህዳር 5 እስከ 7 ቀን 2016 ዓ.ም የተካሄደ ነበር። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ሙልጌታ አመሰግናለሁ። ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። በአዲስ አበባ በመንግስትና በግሉ ዘርፍ ትብብር ከሁለት አመት በፊት የተቋቋመው ክሬቲቭ ሀብ የወጣቶች ስራ ፈጣሪዎች ማትጊያ ማዕከል ሲሆን ጀማሪ ስራ ፈጣሪዎችን ይደግፋል። የተቋሙ ስራ አስኪያጅ አቤኔዘር ሳይፈር እንደገለጸው ክሬቲቭ ሀብ የስራ ፈጠራ ሐሳብ ያላቸውን ወጣቶች በአባልነት ይቀበላል። ከዚያም የተለያዩ ስልጠናዎችን በመስጠትና ሐሳቦቻቸውን ወደ ተግባር የሚለውጡበት ቦታና ቤተ ሙከራ በማዘጋጀትም ያገዛቸው ይገኛል። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ መድን ያጋራናል።
ኤርሚያስ ፈንታው የክሬቲቭ ሀብ የድጋፍ ማዕከል ተጠቃሚዎች ከሆኑ 250 ወጣት ስራ ፈጣሪዎች አንዱ ነው። እርሱና ጓደኞቹ በቆዳና ሌጦ ምርቶች፣ በግራፊክስ ዲዛይንና በሌሎችም ስራዎች ላይ እንደተሰማሩ ይናገራል። ክሬቲቭ ሀብ የስራ ፈጠራ ሐሳቦቻችንን ወደ ተግባር ለመለወጥ አስችሎናል የሚለው ኤርሚያስ ለዚህም የማትጋ ማዕከሉ ምቹ ሁኔታን እንደፈጠረላቸው ይገልጻል።
የሥራ ቦታ አለው፣ የራሱ የሆነ የሥራ ቦታ አለው። ስም ላይት አድቫንቴጅ አለው። በተለይ ደግሞ እንደ ራስ የሥራ ፈጣሪ ወይ እንደ ኢንተርፕረነር ምናምን ስናየው አድቫንቴጁ ምንድነው? የተለያዩ አይነት ሰዎችን እናይበታለን፣ እናገኝበታለን። የሆነ የራሱ የሆነ ሶሻል ሴቲንግ አለው። ያ ማለት ተመሳሳይ ባህሪ ያላቸው የሆነ ቢዝነስ የሚያስቡ ሰዎችን የምናገኝበት ፕላትፎርም ነው። አዲስ ነገር መስራት ላይ ፎከስ የሚያደርግ ምንድነው ማህበረሰብ ላይ ባል እንደዛ ያለበት ቦታ ነውና፣ ስለዚህ እኔ ሳወራ ማወራው ስለ ቢዝነስ ነው። ሌላውም ሰው ሲያወራ የሚያወራው ስለ ቢዝነስ ነው ወይ የሆነ ነገር ስለመቀየር ነው የሚያወራው። ሁላችንም ካምፓኒዎች ኖሮን ግን አንድ ኢንቫይሮንመንት ላይ የምንሰራ ከሆነ የሚያጋጥሙን ችግሮች ለማስተካከል የበለጠ ይቀልልናል ማለት ነውና፣ ስለዚህ በሱ መንገድ ስናየው ክሬቲቭ በጣም ብዙ ሰው ጠቅሟል ብዬ አስባለሁ።
ሌላዋ የማዕከሉ ተጠቃሚ ሳራ ንጉሴ ትባላለች። በፋሽን ዲዛይን እና በጌጣጌጥ ስራዎች ላይ ተሰማርታ መንቀሳቀስ ከጀመረች 5 አመታትን እንዳስቆጠረች የገለጸችው ሳራ ማዕከሉን በአስቸጋሪ ጊዜ ውስጥ እንደተቀላቀለች ታስታውሳለች።
ኮሮና ታይም ላይ በጣም ነገሮች የወደቁበት ሰዓት ነበር። ብዙ ኪሳራዎች ነበሩ። እንደ አዲስ ምን ጀምርበት ሞመንት ነበር የዛ ጊዜ ላይ። በቃ ከሞራልም አንፃር ከተምቻ ሁሉ ነገር በጣም እንትን ያለበት ጊዜ ላይ ነበር። አጋጣሚ ሆኖ እዚህ ከገባን በኋላ እንደገና ኢኒሼት የተደረኩት ማለት ይቻላል። ከሰው ስትሰማም ብዙ ሜንተርሺፖች አሉ፣ ብዙ በቃ ብቻ ሰውን ተተዋወቃለ ብዙ ክሬቲቭ ፒፕሎች ስላሉ እዚህ ጥሩ ነው ላንተም በቃ ለማውራትም አንድ አይነት ቋንቋ መነጋገርም ጥሩ እንት ነው።
ክሬቲቭ ሀብ ከሁለት አመታት በፊት በመንግስት ተቋማትና በግል ድርጅቶች ትብብር ሲቋቋም በቆዳና ሌጦ እንዲሁም በጨርቃጨርቅ ስራዎች ላይ ተሰማርተው የነበሩ 50 ወጣት ስራ ፈጣሪዎችን ተቀብሎ በማገዝና መንገድ በማሳየት እንደጀመረ የማዕከሉ ስራ አስኪያጅ አቤኔዘር ሰይፈ ይናገራል። ጀማሪ ስራ ፈጣሪዎቹ በማዕከሉ ውስጥ የተለያዩ አገልግሎቶችን እንደሚያገኙም ይገልጻል።
ስልጠናዎችን እንሰጣቸዋለን። ያ ስልጠና እነሱ ልጆቹ ላይ ስፔሻሊ ልጆቹ ላይ ያለባቸውን የቢዝነሶቻቸው ላይ የሚሰሩት ፍራ ላይ ያለውን ጋፕ ክፍተት በማየት ያንን ክፍተት ለማጥበብ ነው የምንሞክረው ማለት ነው። ኦልሬዲ ቢዝነስ ኦነሮች ናቸው። በሌዘር ላይ ሊሆን ይችላል፣ በፋሽን ላይ ሊሆን ይችላል የሚሰሩት፣ ወይም በአይሲቲ ላይ ሊሆን ይችላል እየሰሩ ያሉት። ያንን ክፍተት ሊያጠብላቸው የሚችል ወይም እነሱን ሊያሳድጋቸው ቢዝነሳቸው ያሳድግ የሚችሉ ስልጠናዎችን እንሰጣቸዋለን፣ ወርክሾፖችንም እንሰጣለን ማለት ነው።
አቤኔዘር አክሎም ወጣቶቹ በተለይ ወደ ስራው ዓለም ሲገቡ ሊገጥማቸው የሚችልን ችግር መቋቋም እንዲችሉ በተግባር ተፈትነው ከተሳካላቸው ሰዎች ልምድ እንዲቀስሙ እንደሚደረግ ይናገራል። ከልምድ ልውውጡ ብዙ ተጠቅሚያለሁ የምትለው ሳራ ንጉሴ በልምድ ልውውጡ በሚገጥሙኝ ችግሮች ተስፋ እንዳልቆርጥ አድርጎኛል ብላለች።
ፐርሰናል ሆኖ የነሱንም ውድቀት ያለበትን ውድቀት አንስቶል እዚህን እንዴት እንደደረሰ የሚነግርህ ሰው ስታገኝ በጣም ጥሩ እንትን አለው። የሰውን እድገት ስታየው አንተ ሞራል ይሰማል። እና እንደዚህ አይነት ሰዎች በብዛት ነበሩ እዛ ታይም ላይ። ከኋላ ያለውን ስትራግል ማታውቀው ከሆነ አንተ እንዴት እንደ ሂውን ላይ የጣርኩ የሚለው ነገር ይመጣል። የዛን ሰው ግን ታሪክ ስትሰማ የዛ ሰው እንዴት እዚያ ፖይንት ላይ የሚያክል ድርጅት ይዞ ለመቀመጥ እንዴት እንደበቃ ስታየው እሱ ከእሱ ውጪ ምን አለ? ውድቀቱ ሁላ ያለፈበትን ስታየው ላንተም በቃ እንዴ እኔስ ብለህ እንትን ማለት ይችላል።
ኤርሚያስ ፈንታውም በተለይ በማዕከሉ የሚሰጠው የአንድ ለአንድ ስልጠና መንገዳችንን እያመላከተን ነው ይላል።
የተለያዩ ሰዎች እየመጡ አንተዋን የሚሆን በግሩፕም ያንን ትሬኒንግ ስልጠና ምናምን በሚናገኝበት ጊዜ ቀለል አድርገን የምናየው ነገር አይደለም። ስለዚህ አሁን ወደ ውጭ ስናወጣው አይደለም ከኛ አልፎ እኛም ሌሎችን ሰዎች እንደዛ የምናገዝበት እድልም ተፈጥሯል። ያ ማለት ለሌሎች ሰዎች ትሬኒንግ መስጠት ሊሆን ይችላል፣ ወይ እነዛን ሰዎች የበለጠ ሜንቶር በማድረግ እንዲያውቁት ማድረግ ሊሆን ይችላል። እና በሱ የበለጠ ጥቅም አለው ብዬ አስባለሁ።
ኤርሚያስ ከጓደኞቹ ጋራ ማዕከሉን ከተቀላቀሉ በኋላ ስራዎቻቸውን ማስፋፋት እንደቻሉ ይገልጻል።
ክሬቲቭ ሀብ ስገባ የነበረኝ አንድ ካምፓኒ ወይም ደግሞ አንድ ስታርታፕ ነው የነበረኝ። አሁን 5-6 አለኝ።
የፋሽን ዲዛይነሯ ሳራ ንጉሴም ማዕከሉ በሰጣት ድጋፍ ስራዋ ማደጉንና ገበያዋም መስፋፋቱን ትገልጻለች።
የዛሬ 5 ዓመት ብታይ ጁለሪ ላይ እየሰራው ነበር። ልብስንም ገና እንደ ስኬች ደረጃ ላይ ያለውበት ፖይንት ነበረ። እያለ ነው እዚህ ደረጃ የደረሰው። ኢንተርናሽናል ፖይንት ላይ ደርሰናል። ወደ ኒውዮርክ ምናምን እንልካለን። በፒሶችም ቢሆን ተቀባዮች አሉ። እዛ ስቶሮች ላይ የምንሸጥበት ሁኔታ አለ። አንደኛውም እዚህ ቦታ ላይ እንድደርስ በጣም ኢንፍሉዌንስ አለው ብዬ ከማስብበት ቦታ ክሬቲቭ ሀብ ነው።
ወጣቶቹ አዳዲስ ስራዎቻቸውን እንዲያሳዩና ከተለያዩ ሰዎች ጋር እንዲገናኙ ለማስቻል በማዕከሉ ውስጥ በየጊዜው አውደ ርዕዮችን እንደሚያዘጋጁ ስራ አስኪያጁ አቤኔዘር ሰይፈ ይናገራል። በማዕከሉ መጠቀም ለሚፈልጉ ስራ ፈጣሪዎች ብዙ እድሎች እንዳሉም ያብራራል።
አሁን ፋሽን ላይ የሚሰሩት ልጆች ልብስ ላይ ነው የሚሰሩት። አይሲቲ ላይ የሚሰሩት ልጆች ደግሞ የተለያዩ ዌብሳይቶች፣ ሞባይል አፕሊኬሽኖችን ይሰራሉ። ለምሳሌ ፋሽን ላይ ያሉት ልጆች ከአይሲቲ ላይ ከሚሰሩት ልጆች ጋር በማገናኘት ለነሱ ኢኮሜርስ፣ ይሄ የኦንላይን በኢንተርኔት ገብቶ የመገበያየት በደንብ እንዲያሳድጉ እናደርጋቸዋለን ማለት ነው። ሁለቱም አንድ አይነት ሌቭል ላይ ያሉ ስታርታፖች ለነሱ ዌብሳይት መስራት ይችላሉ ማለት ነው። ይደጋገፋሉ፣ እንዲደጋገፉም እድል እንሰጣቸዋለን ማለት ነው።
ማዕከሉ ከተቋቋመ ጀምሮ እስካሁን በ8 ዘርፎች የተሰማሩ 250 ወጣት ስራ ፈጣሪዎችን በነጻ ያገዘ እንደሚገኝ የሚናገረው አቤኔዘር አሁንም እንዲህ አይነት ወጣቶችን ለመቀበል ዝግጁዎች ነን ይላል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። አዳዲስ ነገሮችን የመፍጠር አቅማቸውን ተጠቅመው ለስኬት ከበቁ ወጣቶች መካከል አንዱ ኢዘዲን ካሚል ነው። በታዳጊ ወጣትነት አመታቱ ከ30 በላይ የፈጠራ ስራዎችን በማቅረብ ከ10 በላይ የሀገር ውስጥና የውጭ ሀገር ሽልማቶችን ማግኘት የቻለው ኢዘዲን በአሁኑ ሰዓት ሄክስ ላብ የተሰኘ ድርጅት መስርቷል። ከኢዘዲን ጋር ያደረግነው ቆይታ በመቀጠል ይቀርባል። በጣም አመሰግናለሁ ኢዘዲን፣ ስላገኘው በጣም ደስ ብሎኛል። ደሃላ ጥቂት አመታት ልውሰድህ። በታዳጊ ወጣትነት ዘመንህ በርካታ የፈጠራ ስራዎች አቅርባሃል። ዓለም አቀፍና የሀገር ውስጥ ሽልማቶችንም እንደወሰድክ አስታውሳለሁ። የተወሰኑትን እስቲ አስታውሰን።
ብዙዎች ከዚህ በፊት የሚያውቁኝ የሃርድዌር እና ሶፍትዌር የፈጠራ ስራዎች ላይ ነው። 37 የፈጠራ ስራዎች ሰርቻለሁ። 14 ሀገር አቀፍ የክቡር ጠቅላይ ሚኒስትሩን ጨምሮ ሀገር አቀፍና 2 ዓለም አቀፍ ሽልማቶች ከብሪቲሽ ካውንስል እና ዩኤንዲፒ ሽልማቶች ማግኘት ችያለሁ። 4 ዋና ዋና ዘርፎች ላይ ሰራለሁ። የጤና ዘርፍ ላይ ሰራለሁ። የሪኒዌብል ኤነርጂ ቴክኖሎጂ ወይ ደግሞ ታዳሽ ኃይል ላይ ሰራለሁ። የደህንነት ዘርፍ ላይ ሰራለሁ። ሌላኛው ደግሞ አይኦቲ ኢንተርኔት ኦፍ ቲንግስ ላይ ሰራለሁ። ያው ዘርፎቹ ከተከስኩ አይቀር በእነዚህ ዘርፎች ውስጥ ከሰራኋቸው ስራዎች መካከል አራቶቹ ለመጥቀስ ያክል በሪኒዌብል ኤነርጂ ቴክኖሎጂ ዘርፍ በፀሐይና ኤሌክትሪክ ቻርጅ አድርጎ የሚሄድ ባለሶስት እግር ተሽከርካሪ ሰርቻለሁ። በሱም በብሪቲሽ ካውንስል የ5000 ፓውንድ አሸናፊ ነበር። እንዲሁም ደግሞ በሄልዝ ዘርፍ ኮሮና በተከሰተበት ጊዜ ኮቪድ ብራስሌት ሰርቼ ነበረ። ይሄ ኮቪድ ብራስሌት ፊታችን ለመንካት እጃችን ፊታችን ጋር ስናስጠጋ እየጮኸ ፊታችንን እንዳንነካ ሪማይንድ የሚያደርገን ቴክኖሎጂ ነው ማለት ነው። ሴፍቲ ኤንድ ሴኩሪቲ ዘርፍ ደግሞ ኤክስ ፋየር የተባለ የአሜሪካን ኤምባሲ፣ አይኮ ግላቭስ እንዲሁም ደግሞ ጃይካ የጃፓን ኢንተርናሽናል ኮርፖሬሽን ባዘጋጁት የፈጠራ ስራ ውድድር ላይ በሀገር አቀፍ ደረጃ ያሸነፍኩበት ነው። እሳት አደጋ ሲነሳ ለአምስት የቤተሰብ አባሎች በያሉበት የሚደውል እና የጮኸ ጎረቤት የሚጠራ ቴክኖሎጂ መስራት ያለው ማለት ነው። ሌላኛው የአውቶሜሽን ዘርፍ ላይ ነው። አውቶሜሽን ኢንተርኔት ኦፍ ቲንግስ ዘርፍ ላይ ኤክስ ዲስተርብ የሚባል ቴክኖሎጂ ሰርቻለሁ። ብዙ ጊዜ ያው ጸጥታ ወደሚያስፈልግበት ቦታ ሲገቡ ስልካቸው ሳይለንት የሚያደርግ ከዛ ሲወጡ ደግሞ ላውድ የሚያደርግ ቴክኖሎጂ መስራት ያለው።
እንግዲህ የቅርብ ጊዜ ትኩረት ደግሞ ሄክስ ላብ በተሰኘው ተቋምህ ላይ ሆኗል። ይህንን ተቋም ለመመስረት የፈለክበት ምክንያት ምንድን ነው? በምን አይነት ጉዳዮች ላይስ ነው በመንቀሳቀስ ላይ የሚገኘው?
የሀገራችን መንግስት ዲጂታል ኢትዮጵያ 2025 በሚል ትልቅ የዲጂታል ትራንስፎርሜሽን እቅድ ተይዞ እየተሰራ ይገኛል። በተለይም ደግሞ የቴሌብር ፔመንት ኢንተግሬሽኖች እንዲሁም ደግሞ የናሽናል አይዲ ደግሞ መምጣት እነዚህ ሁለት በጣም ትልቅ ኦፖርቹኒቲዎች ናቸው ብዬ አምናለሁ። በፋይናንስ ዘርፍ እንዲሁም ደግሞ የናሽናል አይዲው ደግሞ እንደ አጠቃላይ ጄኔራል የሆነ ቢዝነስ ሲሰራ ከደህንነት አይደንቲቲ ከብዙ ነገር አንጻር ትልቅ ኦፖርቹኒቲ ይዘው ነው እነዚህ ሁለት ነገሮች ይዘው እየመጡ ያሉት እና ያው አንዱ የዲጂታል ትራንስፎርሜሽን አካል ለመሆን በተለይ ስሞል ቢዝነሶች ዲጂታል ኤግዚስተንሳቸው የተሻለ እንዲሆን ድረገጾች፣ ዌብሳይቶች እንዲኖራቸው እንዲሁም ደግሞ ያለ ወረቀት ስራዎች ማቀላጠፍ እንዲችሉ ስሞል ቢዝነሶች፣ ሚዲየም እና ከፍተኛ ኢንተርፕራይዞች በቴክኖሎጂ ዘርፍ ለመደገፍ በሚል ነው ሄክስ ላብስን ያቋቋም ነው። ካቋቋም ነው ወደ 8 ወር ይሆናል። በስምንት ወር ውስጥ ግን በጣም ትልቅ አቺቭመንቶች አሉ። ያው ከፐርሰናል ብራንዱ የመጣ ነው ብዬ ነው ማስበው ድርጅቱ ሳይሆን ያው አስ ሲኢኦ እና ኦነር ከመሆን አንጻር በደንብ በማስተዋወቅ 110 ድረገጾች ማበልጸግ ችለናል። በተለያየ ዓለም ውስጥ ላሉ ግለሰቦች እና ድርጅቶች ማለት ነው። በተለይም አሜሪካን፣ ዱባይ፣ ሳውዲ አረቢያ፣ ተርኪ፣ አዘርባጃን እና ኢትዮጵያ ላይ በብዛት ካምፓኒዎች ድረገጾች ሰርተናል። ወደ 16 የሞባይል መተግበሪያ አፕሊኬሽኖች ሰርተናል። በርካታ ደግሞ የስቶክ ማኔጅመንት፣ የሰው ሀብት አስተዳደር፣ ፋይናንስ ማኔጅመንት ሶፍትዌሮች ከዋስትና ጋር ሰርተን ሰጥተናል። እየተጠቀሙበት ነው። አሁን ሌሎችም ሶፍትዌሮች እየሰራን እንገኛለን። ይሄ ይመስላል ሄክስ ላብስ።
ከአንተ በፊት የተወሰኑ ወጣቶች ከአንተ በኋላም ደግሞ ሌሎች ወጣቶች የተለያዩ የፈጠራ ስራዎችን እያሳዩ ከማህበረሰቡ ጋር ተዋውቀዋል። ነገር ግን ወደፊት ገፍተው አሁን አንተ ያስመዘገብከውን አይነት ስኬት ማስመዘገብ ሳይችሉ የቀሩ አሉ። ትልቅ አቅም እያላቸው ትልቅ ቦታ ያልደረሱ በርካታ ወጣቶች አሉ። አንተ እዚህ ስፍራ ላይ እንድደርስ አድርጎኛል የምትለው ልዩ ብልሃት ወይንም ደግሞ የጀርባ ሚስጥሩ ምንድን ነው ብለህ ታስባለህ?
በጣም ጥሩ ጥያቄ ነው። ለሌሎችም ወጣቶች ነገሮች ይጠቅማቸዋል ብዬ አስባለሁ። እኔ የምሰራቸው ስራዎች በቀላል ወደ ተግባር መቀየር፣ ወደ ፋይናንስ መቀየር ላይ የረዱኝ 4-5 አመት በፊት ነው ሚዲያ ላይ ሞር ራሴን ማስተዋወቅ ስራዎችን አገልግሎቶችን ማስተዋወቅ የጀመርኩትና በአጭር ጊዜ ውስጥ ወደ ራ መፍጠር መግባት የቻልኩበት ትልቁ ምክንያት ሜንቶር የሚያደርጉኝ ሰዎች በጊዜ መፈለጌና ምን ማድረግ አለብኝ የሚለው ነገር በራሴ መወሰን ሳይሆን ሌሎችንም ጭምር በማማከር መንገዶች መፈላለጌ ነው ብዬ አስባለሁ። ለሌሎች ወጣቶችም የምመክረው ነገር መንገዶች በራሳቸው ብቻ መፈለግ ሳይሆን አብዛኛው ጊዜ የተሻለው መንገድ የሚሆን ነው ሌሎች የሄዱበት ተሞክሮ መጠየቅ፣ ብዙ አመት በስራው ላይ ልምድ ያላቸው ሰዎች ጋር ቁጭ ብሎ በማውራት እንዴት ይሻላል ብሎ መምከር በጣም የተሻለ ነው ብዬ አስባለሁ። በአጠቃላይ ትልቁ ነገር የሜንቶርሺፕ መፈለግ ነው ብዬ አስባለሁ። አብዛኞቹ ደግሞ ወጣቶች ስራ ለመጀመር በተለይ ሀሳብ ብቻ ካላቸው ገንዘብ ከሌላቸው ስራ ለመጀመር ያው እኛ ሀገር ላይ አልተለመደም በሐሳብ ላይ ኢንቨስት ማድረግ እንደዛም አይነት ባለሀብት ማግኘት በጣም ይከብዳቸዋል። ግን እኔ ሌላኛው ያው ከባዱ ነገር ለወጣቶች ለኔም ከባዱ የነበረና ከሜንቶርሺፑ በተጨማሪ ስራዬን በቀላሉ ወደ ምርት ለመቀየር ያስቻለኝ ግራንት ፈልጌ አፕላይ አድርጌ ግራንቶች ማግኘቴ ነው። ለምሳሌ የብሪቲሽ ካውንስሉን የገንዘብ ድጋፎችን ኦንላይን ላይ ፈልጌ አፕላይ አድርጌ እነዛን አክሰስ ማድረጌ በቀላሉ ፕራይቬት የሆነ ካምፓኒ ፋውንድ በማድረግ ያለኝን ነገር አውጥቼ ማሳየት መቻሌ ነው ብዬ አስባለሁ። እነሱ እንደዚህ አውጥተው መስራት እንደሚችሉ ካሳዩ ትልቅ አይዲያ ካላቸው ኢንቨስት ሊያደርግላቸው የሚችል ባለሀብት አያጡም። ዋናው ነገር የመስራት አቅማቸው ምን ያክል እንደሆነ በትንሽም ነገር ቢሆን ሰርተው ማሳየት ይጠበቅባቸዋል ብዬ አስባለሁ።
አንተም ቀደም ብለህ ተቃቅሰኸዋል፣ መንገዶች አልጋ ባልጋ ላይሆኑ ይችላሉ። እጅግ ፈትኖኛል የምትለው አፍታለ ወይ እስካሁን ድረስ ስታስበው ያንን ጊዜ ባላልፈው ኑሮ ዛሬ ላይ ለመድረስ ይከብደኝ ነበር፣ እቸገር ነበር የምትልበት አፍታ ምንድን ነው?
እኔ በርካታ ፈታኝ ጊዜዎች አሳልፌያለሁ። እነዚህ ነገሮች አቺቭ ሳደርግ በተለይ የመጀመሪያዎቹ ሀሳቦች ተጨባጭ ነገር ስቀይር ማለት ነው። እንደ ማንኛውም ወላጅ የኔም ወላጆች እነዚህ ነገሮች በምሰራበት ጊዜ የፈጠራ ስራዎች በምሰራበት ጊዜ 4-5-9 ክፍል ድረስ ቤት ውስጥ እነዚህ ነገሮች እንድሰራ አይፈልግም ነበረ። ብዙ ጊዜ የፈጠራ ስራዎች ስሰራ አባቴ ወይ እናቴ ስራ በሄዱበት ነበረ ስሞካክር የነበረው። ግን ለእነዚህ ነገሮች ሶሉሽን ፈልጌ ጓደኞቼ ለማጥናት ላይብራሪ ሲሄዱ እኔ ደግሞ የፈጠራ ስራዎች ለመስራት ወደ ላብራቶሪዎች እሄድ ነበረ። ወደ ላብራቶሪዎች ሲሄድ ያው አንዳንዴ ፊዚክስ ኬሚስትሪ መምህሮቻችን ጋር ነው ቁልፍ የሚቀመጠው። አንዳንዴ እነሱን አጥቼ ገና ወደ ቤትም መለስባቸው ጊዜያቶች ነበሩ። እና ይሄ ነገር ሪል ኢምፓክት ፖዚቲቭ የሆነ ኢምፓክት ያለው የምሰራው ነገር ዝም ብሎ ኖርማል ከሆነ ስታፍ የዘለለ ነገር እንደሆነ በአቺቭመንቶች ለቤተሰቦቼ ፕሩቭ ከማድረጌ በፊት በጣም ብዙ ፈተናዎች ነበሩ። ግን ከፍተኛ ፓሽን ስለነበረኝ ችግሮች ላይ እንደ ችግር ማለፍ ሳይሆን የሆነ ሶሉሽን ለማበጀት ጥረት አደርግ ስለነበረ በዛ ፍቅር የተነሳ እነዛን ነገሮች አልፌ ነገሮች አቺቭ ሳደርግ በተለይ የክቡር ጠቅላይ ሚኒስትሩ ሽልማት ጊዜ አባቴን የአፍሪካ ህብረት ውስጥ ነበረ እሱን ይዤ ሄጄ ከዛ ጊዜ በኋላ ነው ቤተሰብም ደግፎኝ ራሳቸው የምሰራበት ስፔስ አዘጋጅተው ነገሬን የምሰራቸው ነገሮችን ሰፖርት ማድረግ የቻሉት።
ከመላይታችን በፊት በአሁኑ ጊዜ እንግዲህ ከ30 በላይ ፈጠራዎችን አስመዝግበሃል፣ ከ10 በላይ ሽልማቶችን ወስደሃል፣ የራስህን ትልቅ የቴክኖሎጂ ተቋምም ለማቋቋም ችልሃል። ኢዘዲን የመጪ ዘመን እቅድህ ምንድን ነው?
የኔ ትልቁ እቅዴ ኢትዮጵያ ላይ ትልቅ ኢኮሜርስ ፕላትፎርም ማበርከት፣ በተለይ ብዙ ጊዜ ፊዚካሊ ወደ ስቶር ሄደን የምንገበያያቸው ነገሮች በመቀነስ በተቻለ መጠን ከትንሽ እስከ ትልቅ ነገሮች ኦንላይን ላይ ሰዎች እንዲገዙ ማድረግ ትልቅ የኢኮሜርስ ፕላትፎርም ለኢትዮጵያም ለአፍሪካም ማበልጸግ ነው። ትልቁ ህልሜ ያ ነው።
እጅግ በጣም አመሰግናለሁ። ኢዘዲን ካሚል የፈጠራ ባለሙያ ነህ። በቅርቡ ደግሞ ሄክስ ላብ የተሰኘ አነስተኛ እንዲሁም ደግሞ መካከለኛ የንግድ ተቋማትን የሚያግዝ ተቋም መስርተሃል። በአድማጮች ስም በእጅጉ አመሰግናለሁ። ያሰብከው ሁሉ እንዲሳካ እመኝልሃለሁ። መልካም ምሽት ይሁንልህ።
እሺ እኔም ስለጋበዛችሁኝ በጣም አመሰግናለሁ።
ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችን ይቀጥላሉ። በየአመቱ ከመላው ሀገሪቱ የመጡ በሺዎች የሚቆጠሩ በጎ ፈቃደኞች በዩናይትድ ስቴትስ ዋይት ሃውስን ለገና በዓል የማስዋብ ልዩ ስራ ላይ ለመሳተፍ ይመዘግባሉ። ከነዚህ ውስጥም 300 የሚደርሱ ድለኞች ተመርጠዋል ዘንድሮ ላይ። የዘንድሮ ተሳታፊዎች ፍራቸውን ጨርሰው ዋይት ሃውስ ለጎብኝ ይፋ መሆኑን ተሰምቷል። የአሜሪካ ድምጽ አዶራ ማህዋር ያስተናዳችውን ኤደን ገረመው ታቀርባለች።
አመቶች ለሚቆጠሩ በጎ ፈቃደኞች ምስጋና ይግባቸውና ዋይት ሃውስ በበዓላት ወቅት ምታታዊ የሆነው በትን ይጎናጸፋል። ብዙ ሺዎች ለዚህ አገልግሎት ቢያመለክቱም የተሳካላቸው ግን 300ዎቹ ብቻ ናቸው። ካርሎስ ኤሊዞንዶ የዋይት ሃውስ የማህበራዊ ጉዳዮች ኃላፊ ናቸው።
Our volunteers are selected for, you know, some for their talents, some
ተውቃለህ በጎ ፈቃደኞቻችን የተመረጡት አንዳንዶች በክህሎታቸው አንዳንዶች ደግሞ በጻፉት ወግ ምክንያት ነው። ከመላው አሜሪካ የመጡና ዋናነት ዲዛይነር ያልሆኑ ሰዎች ናቸው። የቤትም ምግቶች የወታደር ምስቶች ናቸው። በዚህ አመት እንደሚመስለኝ ብዙ መምራንም አሉ።
የዩናይትድ ስቴትስ ቀዳማይትም ቤት ጂል ባይደን የዚህ አመቱን የገና ጌጦች ሐሳብ ራሳቸው ናቸው የመረጡት። በዚህ አመት ምታሃት ደስታና መሻትን ህፃናት ልጆች በአውዳመት ወቅት እንዲሰማቸው ለማድረግ መታሰቡም ተገልጿል። በጎ ፈቃደኞቹም ራሳቸው ጥቂት ምታሃታዊ ስሜቶችን አስተናግደዋል። አንድሬው ቦዛ ከኒውዮርክ የመጣ በጎ ፈቃደኛ ነው።
ወደኋላ መለስካል ለረጅም አመታት የነን ቆንጆ ቤት ካጥሮ ወዲያውነን ስናይ ከቆየም በኋላ እዚህ ገብተን ደግሞ የሳሩ ሜዳዬ ነው። እኔ በመስጋና የተሞላውበት ነገር ነው የሆነልኝ።
ማርቴ ኤስፔኖዛ ከቴክሳስ የመጣችው
አሰር አሜሪካን ሲቲዝን አስ አን ኢሚግራንት አስ ዌል
እንደ ስደተኛና እንደ አሜሪካዊት ሁልጊዜ ዋይት ሃውስን አይተህ አምላኬ ሆይ እንዴት ያለ ቆንጆ ስፍራ ነው ትላለህ። ምናልባትም የማይደረስበት አድርጌ አስቤው የነበረ በመሆኑ ለኔ እዚህ መገኘቴ ልዩ ሆኖ ይሆናል።
አንዴ ከደስታው ስሜት ቆጥ በኋላ በጎ ፈቃደኞቹ የምስጋና በዓል በተከበረበት ሳምንት ውስጥ ስራቸውን ወዲያውኑ ነው የጀመሩት። ሻርለት ስሚዝ ከከነቲከት ናት።
There's a couple of days that are spent in another location.
ጌጦችን ስናዘጋጅ ጥቂት ጊዜ ያሳለፍነው ሌላ ስፍራ ነበር። አሁን ሲታይ ታዲያ ጽድት ብሎ በጣም ያምራል። ነገር ግን በጣም የወደድኩት ነገር ሁሉም ነገር የተጀመረው ከወረቀት ማጣበቂያ ግሉ፣ መቀስና ሪቫን መሆኑ ነው።
የቴክሳስ ማሪቴ የምትሏላት
Everyone would look at the White House and think, "Oh my God."
ሁሉም ሰው ዋይት ሃውስን ያይና ሁሉም ነገር እጹብ ነው ይላል። ነገር ግን ብዙ ጥቃቅን ነገሮች፣ ብዙ ፈጠራና ብዙ ማጋጋጥ ነበረው።
ዴኒስ ስቴዱካቲ ከኒውዮርክ ሲሆን ከባዱን ስራ የሰሩልን ሰዎች ነበሩ ይላል።
Some people that were, you know, specifically decorating the trees.
ዛፎችን የሚያሳምሩልን፣ ህንጻውን የሚያስውቡልንና ከባዱን ስራ የሚሰሩልን ሰዎች ነበሩን።
አንድሬው ቦዛ በድጋሚ
Something that's really special is the
በጣም ልዩ ስሜት የነበረው ለረጅም ሰዓታት እንድቀመጥባቸው የነበሩት የስራ ቀናቶች ናቸው። ነገር ግን የሚያስደስት ነገር ነበረው። የገና መንፈስ አለው።
በጎ ፈቃደኞች ታዲያ ዋይት ሃውስ እንደ ነገር ሲያስቡ የተካስተልስን ጓዳይነትና ስኬት መቼም እንደማይረሱት ሲናገራሉ። ሻርለት ስሚዝ
It's everything from individual pride to see the little ornament.
የሰቀል ኮንትንሽ ጌጥ ወይም ያስቀመጥከው ትንሽ የአበባ ጉንጉን ማየት የግል ኩራት ነው። ነገር ግን ምን ያክል ሰዎች ወደዚህ እንደሚመጡና የወቅቱን ድንቅ ስሜት እንደሚካፈሉ መረዳት ደግሞ ከፍ ያለ ስሜት ነው።
ዴኒስም በስራው ወቅት የነበረውን ሁኔታ እንዲገልጸዋል።
Strike up a conversation, you know
ስካችን ዘመግባት ባለመቻላችን የተቆራረጥን ነበር። ነገር ግን ደግሞ ለጎረቤቶቻችን በቀላሉ ማውራችለን ነበር። ታውቃለህ አሁን ላይ በጣም የተከፋፈልን ይመስለኛል። ነገር ግን ደግሞ እንመሳሰላለን።
አንዳንዶቹ በጎ ፈቃደኞች ታዲያ ከዚህ ቀደምም ዋይት ሃውስ ላይ ማስዋብ እድል ከጥማቸው የሚያውቅ ሲሆን ወደፊትም ለመመለስ ተስፋ አላቸው።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉና አመሰግናለን። በመስተንግዶው ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።